ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሚያዝያ 26 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እኔም አዲሱ አበበ ነን።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰሞኑ የሱዳን ጉብኝታቸው ወቅት እርሳቸው የመሩት ቡድን የተለያዩ ስምምነቶችን ተፈራርመዋል።
በተለያዩ ወቅት ወንጀል ፈጽመው ጉዳያቸው እየታያል፣ ፍርድ የተበየነባቸው ቁጥራቸው አልተገለጸም ያሉ ኢትዮጵያውያን አሉ፣ ይታወቃል። ስለዚህ እነሱ እንዲፈቱ ፕሬዚደንት አልበሽር ፕሬዚደንታዊ ውሳኔ አሳልፏል፣ ፕሬዚደንሻል ዲክሪ። አሁን ዝርዝር ጉዳዩ የውጭ ጉዳይ ሚኒስትርና ካርቱም የሚገኘው የኢትዮጵያ ኤምባሲ እየሰሩበት ነው።
አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ዘገባው በአብይ ርዕስ ይቀርባል።
ለአርዕስተ ዜናው ወደ አንተው ልመለስ አዲሱ።
እሺ፣ በዛሬው ምሽት ዋና ዋና ዜና የምንላቸው በሱዳን እስር ቤት የሚገኙ ኢትዮጵያውያን እንዲፈቱ ጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው ቀደም ሲል ቃል አቀባዩ እንደገለጡት አንዱ ዜና ነው። የረጅም ጊዜ የደፈጣ ቡድንና የተቃዋሚ ፓርቲ መሪ የነበሩት አፎንሶ ድላካማ በድንገት አረፉ። የዩናይትድ ስቴትስ እና የሰሜን ኮሪያ መሪዎች የሚገናኙበት ቀንና ስፍራ ተወሰነ የሚሉ ይገኙባቸው።
አመሰግናለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቀደም ሲል ቀንጨብ አድርገንም እንዳሰማናችሁ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጉብኝታቸው ከፕሬዚዳንት ኦማር ሐሰን አልበሽር ጋር ተገናኝተው በተለያዩ ጉዳዮች መክረዋል። የሱዳንን ወደብ በጋራ ለማልማትና ለማስተዳደር፣ በአባይ ወንዝ ፍትሐዊ ተጠቃሚነት ዙሪያ በጋራ ለመስራትና በጋራ ድንበር አካባቢ ነጻ የንግድ እንቅስቃሴ እንዲኖር ስምምነት ላይ መድረሳቸውን የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቀደም ሲል እንደሰማችሁት ለአሜሪካ ድምፅ ተናግረዋል። በተጨማሪም በሱዳን እስር ቤቶች የሚገኙ ኢትዮጵያውያን እንዲፈቱ ጠቅላይ ሚኒስትር አብይ ያቀረቡትን ጥያቄ ፕሬዚዳንት አልበሽር ተቀብለዋል ተብሏል። ዝርዝሩ በአብይ ርዕስ ይደመጣል።
ለአምስት ዓመታት የዘለቀው የደቡብ ሱዳን የእርስ በርስ ጦርነት ብዙ ዜጎቿና ወላጆቻቸውን ያጡ ሕፃናትን ጨምሮ ወደ ጎረቤት ዩጋንዳ እንዲሰደዱ አስገድዷል። ከእነዚህ ስደተኞች ገሚሶቹ ዕድሜያቸው ከ18 ዓመት በታች የሆኑ ወጣቶች በመሆናቸው ሁኔታውን እየተከታተሉ ያሉ ጠበብት ይህ ትውልድ ሊጠፋ እንደሚችል ጠቁመው የተቀበረ ፈንጂ ሲሉት የገለጹት ነው። ማርያማ ዲያሎ ያጠናቀረችው ዘገባ ስለዚሁ ይናገራል። ትዝታ ብላቸው ታቀርበዋለች።
በአገራቸው ደቡብ ሱዳን ከሚካሄድ የእርስ በርስ ጦርነት ሸሽተው ኡጋንዳ መግባት ለእነዚህ ሴቶችና ወንዶች ልጆች እፎይታ ነው። አንዳንዶቹ ግን ያሳለፉትን መከራ አይረሱትም። አባቴ ጦርነት ውስጥ ተተኩሶበት ነው የሞተው እና እናቴ የት እንደደረሰች አላወቅንም። እስከ ማታ ድረስ ጠበቅናትና ሳትመጣ ቀረች ነው ያለችው። የ16 ዓመቱ ልጅ የአባቱን አስከሬን መንገድ ላይ ካየ በኋላ ነው ትንሽ ወንድሙን አስከትሎ ወደ ኡጋንዳ የኮበለለው። አሽከርካሪው ሳይን መኪና ላይ ወጣን። የሱዳንና ኡጋንዳ ድንበር ላይ ስንደርስ አሽከርካሪው ማን ፈቀደላችሁ እዚህ እንድትሳፈሩ አለን። እናዝናለን በማለት ይቅርታ ጠየቅን ነው ያለው። እነዚህን ልጆች ለአሳዳጊ ቤተሰቦች ለመስጠት የተራድኦ ሰራተኞች ገንዘብ እንደሚያጥራቸው ይናገራሉ። አንዲት የራሷ ሁለት ልጆች ያሏት ወጣት ሴት 8ቱን የደቡብ ሱዳን ልጆች ተቀብላ እየተንከባከበች ነው። ስቃያቸው ግን ከባድ መሆኑን ትናገራለች። ለእነዚህ ያለ ወላጅ ለቀሩ ልጆች በጣም አዝናለሁ። በመጀመሪያው የሱዳን ጦርነት ጊዜ አባቴ ሞቶ የእኔም እጣ ፈንታ እንደነሱ ነበርና እርዳታ ያስፈልጋቸዋል። ስለ ጦርነቱ ወይንም መንስኤው አያውቁም። ስቃዩ ነው የተረፋቸው ነው ያለችው። ያለ ወላጅ ልጅ ምን ጊዜም ቢሆን ለብዝበዛ እንደሚጋለጥ፣ የተረጋጋ የኑሮ ሁኔታና ትምህርት ማጣትም እስከ ዘለቄታው ሊጎዳ እንደሚችል ጠበብት ይናገራሉ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚገናኙበት ቀንና የሚወያዩበት ስፍራ መወሰኑን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታወቁ። ፕሬዚደንት ትራምፕ ወደ ደቡብ ምዕራባዊቱ የቴክሳስ ግዛት ከተማ ዳላስ ከማምራታቸው አስቀድሞ ዛሬ ለጋዜጠኞች በተናገሩት ቃል አሁን ቀኑንና ስፍራውን አውቀናል፣ የዚህ ታሪካዊ ጉባኤ ዝርዝር ወደፊት ይገለጣል ብለዋል። ፕሬዚደንቱ ዋሽንግተንና ፒዮንግያንግ በጣም አስፈላጊ ለሆነ ውይይት ተዘጋጅተዋል ብለው ሰሜን ኮሪያ ውስጥ ታስረው የሚገኙ የሶስት ኮሪያ አሜሪካውያንን ጉዳይ ጠቆም ለማድረግም እስረኞችን አስመልክቶም ብዙ ነገሮችን አከናውነናል ብለዋል። ሶስቱ እስረኛ ኮሪያ አሜሪካውያን ቶም ኪምና ኪም ሃክ ሶንግ ፒዮንግያንግ ዩኒቨርሲቲ ውስጥ የሳይንስና ቴክኖሎጂ መምህራን የነበሩ ሲሆን በስለላ የተወነጀለው ሶስተኛው ኪም ዶንግ ቹል ደግሞ ራሳን ከተማ ውስጥ በአውሮፓ የዘመን አቆጣጠር ኦክቶበር 2015 ነበር በቁጥጥር ስር የዋለው።
የዩናይትድ ስቴትስ ባለስልጣናት በሰጡት መግለጫ ቻይና ጅቡቲ ላይ አደገኛ የሆነ ጨረር በግዴለሽነት በመፈጸሟ ተጠያቂ መሆኗን አስታወቁ። ይህም የአጭር ጊዜ ረጅም ጊዜ ዋጋ ያስከፍላል ሲሉ የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ለጋዜጠኞች በሰጡት መግለጫ አመልክተዋል። የቻይና መከላከያ ሚኒስቴር ዛሬ ረፋዱ ላይ ይፋ ባደረገው መግለጫ የቀረበው ክስ መሰረተ ቢስ ነው ይላል። በመሰረቱ ለጥያቄውም ሆነ ለቀረበው ቅሬታ ትክክለኛ አካሄድን በተከተለ ሁኔታ መልስ ተሰጥቶበታል ሲሉ የተናገሩት የውጭ ጉዳይ ሚኒስቴሩ ባለስልጣናት ቻይና በመሰረቱ ዓለም አቀፍ ሕግን የምታከብር አገር መሆኗንም ማጤን ያስፈልጋል ብለዋል።
የስዊድኑ የኖቤል አካዳሚ ባጋጠመው የወሲባዊ ትንኮሳና የገንዘብ ቅሌት ለስነ ጽሑፍ ያዘጋጀውን የ2016 ዓመተ ምህረት ሽልማት ለሌላ ጊዜ ማስተላለፉ ተገለጠ። አሸናፊዎችን የሚመርጠው አካዳሚ ዛሬ አርብ ይፋ ባደረገው መግለጫ እንዳስታወቀው የ2018 ዓመተ ምህረት ተሸላሚዎች የዚህ ዓመት ማለት ነው ሽልማቶቻቸውን በመጪው 2019 ዓመተ ምህረት እንደሚያገኙ ገልጿል። ከፍተኛ ዕውቅና ያለው ይህ ድርጅት ውሳኔውን ይፋ ያደረገው ባለፈው ሳምንት ስቶክሆልም ውስጥ ባደረገው ስብሰባ መሆኑን ታውቋል። ቀጣዩ ሎሬት ወይም ተሸላሚ ይፋ ከመደረጉ አስቀድሞ ሕዝባዊ አመኔታን እናገኝ ዘንድ ጥቂት ጊዜ መውሰድ ግድ ብሎናል ሲሉ የአካዳሚው ዋና ጸሐፊ አንድሬስ ኦልሶን ተናግረዋል።
ትናንት ሐሙስ በአንድ የሐዋይ ደሴት ላይ የፈነዳው እሳተ ገሞራ የአካባቢውን ሕዝብ ከመኖሪያ ማፈናቀሉ ተገለጠ። ባለስልጣናትም ሕዝቡ አካባቢውን በአስቸኳይ ለቆ እንዲወጣ መመሪያ ማስተላለፋቸው ታውቋል። የሐዋይ እሳተ ገሞራ መከታተያ ወይም መቃኛ ክፍል በድረገጹ እንዳመለከተው ፍንዳታው የደረሰው በአገሪቱ ሰዓት አቆጣጠር ከሰዓት በኋላ ከቀኑ 10 ሰዓት ከ45 ደቂቃ ላይ ነው። ፍንዳታው እስከ ትናንት ሐሙስ ምሽት ድረስ የቆየ ርዕደ ምድር አስከትሎ እንደነበርም የዩናይትድ ስቴትስ የከርሰ ምድር ጥናት መግለጫ አመልክቷል። በመጨረሻም
ዜና እረፍት። የረጅም ጊዜ የሞዛምቢክ ሽምቅ ተዋጊና የተቃዋሚ መሪ ድንገተኛ ሞት በሀገሪቱ ከፍተኛ ድንጋጤና ስጋት መፍጠሩን ተንታኞች አመለከቱ። በ65 ዓመት ዕድሜያቸው ትናንት ሐሙስ ከዚህ ዓለም በሞት የተለዩት አፎንሶ ድላካማ ሞዛምቢክ ውስጥ ለሚካሄዱ እንቅስቃሴዎች የሩቅ ተመልካች አልነበሩም። የሬናሞ ሽምቅ ተዋጊ ቡድን ለ16 ዓመታት ያካሄደውንና በአውሮፓ የዘመን አቆጣጠር በ1992 ዓመተ ምህረት የተጠናቀቀውን የእርስ በርስ ጦርነት መርተዋል። ሬናሞን ከደፈጣ ተዋጊነት ወደ ተቃዋሚ ፓርቲነት አድርሰዋል። አንዴም ማልቀናቸውም እንጂ አምስቴ ለፕሬዝደንትነት ተወዳድረዋል። አፎንሶ ድላካማ ከመሞታቸው ጥቂት ጊዜያት አስቀድሞ ከፕሬዝደንቱ ፊሊፔ ኑዊሲ ጋር የሰላም ስምምነት ለመድረስ ጥሩ ሂደት ላይ እንደነበሩም ታውቋል። የድላካማን ሞት ፕሬዝደንት ኑዊሲ ናቸው ይፋ ያደረጉት። ጋዜጠኛና ተንታኝ ፈርናንዶ ሊማ ሀገሪቱ ከፍተኛ ድንጋጤ ውስጥ ወድቃለች ይላል። እኒህን መሰል ሰው ማጣት፣ ይህን አይነት ብርቱና አታጋይ ሰው ማጣት ትልቅ፣ በጣም ትልቅ ኪሳራ ነው ሲሉ ለቪኦኤ የተናገሩት ተንታኙ ፈርናንዶ፣ ስለሆነም አሁን ጠቅላላ የሀገሪቱ ሕዝብ በድን ሆኗል ብል ስህተት አይሆንም ሲሉ የሐዘኑን ከፍተኛነት ገልጸዋል። ሌሎች ተንታኞችም ተመሳሳይ ስሜት ላይ መኖራቸውን ገልጸው በተለይ የደህንነት ጥናት ተቋም ባልደረባ የሆኑ ተንታኝ ሌስል ሎው ቫንድራም ለቪኦኤ በሰጡት ቃል የአፎንሶ ድላካማ ድንገተኛና ያልተጠበቀ ሞት የተወው ክፍተት አለ፣ ያም ተጀምሮ ያልተቋጨው የሰላም ስምምነት ነው ብለዋል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ 12110 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 26 2010 ዓ.ም ምሽት ፕሮግራማችን ነው።
በወቅቱ የኢትዮጵያ የፖለቲካ ሁኔታ ላይ ውይይት ይዘናል።
በነጻ ምርጫ ይደረግ በሚልበት ጊዜ ዶክተር አብይ አሁን ታዛቢዎች ካስቀመጠ ነጻ ምርጫ ቦርድ ካቋቋመ እና ምርጫው ላይ ለመሳተፍ ከቻል በነጻ የወያኔ እጅ ወይንም ደግሞ የኢህአዴግ እጅ በሌለበት ምርጫ ከተደረገ ዶክተር ጌታቸውና እኔ የምንለው ተመሳሳይ ነው የመሰለኝ።
ይሄንን ህገ መንግስት አስቀንጥሮ ጥሎ ሌላ በህዝብ ሙሉ ፈቃድ ላይ በከፍተኛ ብሔራዊ የፖለቲካና የኢኮኖሚ መድረክ ላይ የሚወዳደሩ የፖለቲካ ሀሳቦች መጥተው በዝ የሚመረጡ ድርጅቶች የአገሪቱን ብሔራዊ መንግስት እንዲመሰርቱ ነው። ዶክተር አብይ ይሄን ካልተረዳ ጨዋታው አልገባው፣ ግን ከዚህ አልፎ የሚረዳው
የማህበራዊ ጥናት ተመራማሪው ዶክተር ጌታቸው ኃይሌና የምጣኔ ሀብት መምህሩ ዶክተር ጌታቸው በጋሻው ናቸው። በምሽቱ ሰፋ ባለ መድረክ ይከተላሉ ውይይታቸውን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰሞኑ የሱዳን ጉብኝታቸው ወቅት እርሳቸው የመሩት ቡድን የተለያዩ ስምምነቶችን ተፈራርሟል። ፖርት ሱዳን በጋራ ለማልማትና ለማስተዳደር በአባይ ወንዝ ፍትሃዊ ተጠቃሚነት ዙሪያ በጋራ ለመስራትና በድንበር አካባቢዎች ላይም ነጻ የንግድ እንቅስቃሴ እንዲኖር ስምምነት ላይ መድረሳቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገልጸዋል። በተጨማሪም በሱዳን እስር ቤቶች የሚገኙ ኢትዮጵያውያን እንዲፈቱ ጠቅላይ ሚኒስትር አብይ ያቀረቡትን ጥያቄ የሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር ተቀብለዋል። ጽዮን ግርማ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ጠይቃለች። ቀጥሎ ይቀርባል።
የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ በሱዳን ሲያደርጉት የነበረውን ጉብኝት አጠናቀው ወደ አዲስ አበባ መመለሳቸው ተሰምቷል። በጉብኝታቸውም ከሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር ጋር ተገናኝተው መምከራቸውም እንዲሁ ተሰምቷል። ከተወያዩባቸው ጉዳዮች አንዱ ኢትዮጵያ በሱዳን ወደብ ድርሻን ይዛ ወደቡን በጋራ ለማልማትና ለማስተዳደር የሚያስችል ስምምነት ተፈጽሟል ነው። እና ምን ማለት ነው ይሄ? ምን አይነት ስምምነት ነው?
መጀመሪያ መረማ ለማድረግ በመርህ ደረጃ ስምምነት የተፈጸመው ኢትዮጵያ የፖርት ሱዳንን ከዚህ በፊትም ትጠቀማለች። በተለይም ለሰሜንና ሰሜን ምዕራብ ኢትዮጵያ አካባቢዎች የፖርት ሱዳን ካለው ቀረቤታ፣ ኢኮኖሚያዊ አዋጭነት ወዘተ ጋር ተያይዞ ጥቅም ላይ ሲውል ነበር። አሁን በመሪዎቹ ደረጃ ስምምነት የተደረሰው ሁለቱ ሀገሮች በፖርት ሱዳን የኢትዮጵያ ድርሻ ያለበት የወደብ ልማት ለማካሄድ ወደቡንም በጋራ ለማስተዳደር
ማስተካከያ ለማድረግ ያሉት ምኑን ነው አልገባኝም።
ከዚህ በፊት የፖርት ሱዳንን እንጠቀማለን። በሰሜን ምዕራብ እና ሰሜናዊ ኢትዮጵያ ላሉ አካባቢዎች ለምሳሌ ማዳበሪያ እናስገባበት ነበር። የሱዳን መንግስትም ለኢትዮጵያ ብቻ አገልግሎት የሚሰጥ ተርሚናል አዘጋጅቶ ስራ ላይ መዋሉ ይታወቃል። ይሄኛው ግንኙነት የሱዳንን ወደብ በመከራየት ጥቅም ላይ ሲውል የነበረበት፣ አሁን በኢትዮጵያም በሱዳን በኩል እየታሰበ ያለው ምንድን ነው? የወደብ በጋራ ለማልማት ወደቡንም በጋራ ለማስተዳደር ያለመ ሀሳብ ነው። ይሄ ሀሳብ በክቡር ጠቅላይ ሚኒስትር አብይ አህመድ ቀርቦ የሱዳን መንግስትም አዎንታዊ መልስ የሰጠበት።
ስለዚህ ወጪና ገቢውን በጋራ ለመካፈል ማለት ነው።
የወደብ አገልግሎቱን በጋራ ለማዘጋጀት ኢትዮጵያ እንደ ወደቡ ባለቤትነት ተጠቃሚ እንድትሆን የሚያደርግ ስምምነት ነው።
ይሄ ከመቼ ጀምሮ ተግባራዊ ይሆናል? ተቀመጠ ጊዜ ገደብ አለ?
ይሄ የራሱ ዝርዝር ስራዎች ሊሰሩበት ይገባል። ይህም ደግሞ በኤክስፐርቶች ደረጃ ቀጣይ ትኩረት የሚያገኝ ስራ ይሆናል።
ከአባይ ወንዝ አጠቃቀም ጋር በተያያዘ ደግሞ ኢትዮጵያ ከሱዳንና ከግብጽ ጋር በአባይ ወንዝ ፍትሐዊነት ላይ በቅርበት እንደምትሰራ ቷል የሚል ነው ሌላኛው። ይሄስ ምን ማለት ነው?
እንግዲህ ከታላቁ ህዳሴ ግድብ ጋር በተያያዘ የኢትዮጵያ መንግስት እያካሄደ ያለው ፕሮጀክት አለ። የህዳሴ ግድብ ፕሮጀክት ነው። ከፕሮጀክቱ ጋር በተያያዘ ሶስቱም ሀገሮች በጋራ የሚመክሩበት ብሔራዊ ቴክኒክ ኮሚቴ አለ። ተከታታይ ውይይቶች አዲስ አበባም፣ ካርቱምም፣ ካይሮም ይካሄዳል። እዚህ ላይ በሱዳን በኩል የታላቁ ህዳሴ ግድብ በየትኛውም የተፋሰሱ ሀገሮች ላይ ተጽዕኖ እንደሌለው፣ ከዛ ይልቅ የህዳሴ ግድቡ መገንባት ለሱዳንም ለግብጽም ጠቃሚ እንደሆነ ፕሬዚደንቱ ሲገልጹ ነበር። ስለሆነም በሱዳን በኩል በሶስቱ ሀገሮች መካከል የተፈረመውን የመርሆች ስምምነት በእንግሊዝኛው ዲክላሬሽን ኦፍ ፕሪንስፕልስ የሚባለውን እንደሚያከብሩ፣ ሶስቱ ሀገሮች በተለያየ ወቅት እያካሄዱትም ያለ የሶስትዮሽ ውይይት ለመቀጠል የህዳሴ ግድብ ግንባታን እንደ ኢትዮጵያውያን ሁሉ ለመደገፍ ቁርጠኝነታቸውን ያሳዩበት ቃል የገቡበት ጉብኝት ነው። ስለዚህ በሱዳን በኩል የህዳሴ ግድብ ግንባታን እንደግፋለን፣ የምንደግፈው ደግሞ ጥቅሙ ለእኛም ስለሚተርፍ ነው። በየትኛውም የተፋሰሱ ሀገር ላይ ግብጽን ጨምሮ ምንም ተጽዕኖ እንደሌለው እንረዳለን። ይህንን አውጥተን አውርደን ደምረን ቀንሰን የደረስንበት ድምዳሜ ነው። ይሄ ፕሮጀክት የእናንተ ፕሮጀክት ሳይሆን የእኛም ፕሮጀክት ነው ብለዋል።
እንግዲህ ሱዳንና ግብጽ በጣም በቀደመው ጊዜ በድሮ ጊዜ በጋራ ሆነው ውሃ ለመካፈል የተስማሙት ስምምነት ነበረ። እሱም በተመለከተ አሁን ከኢትዮጵያ ጋር እንደዚህ አይነት ስምምነት ሲያደርጉ ተነስቶ ይሆን? በውይይቱ
አልተነሳም።
ሌላው የሀገሪቱ የህዝብ ለህዝብ ትስስር እንዲጠናከር በጋራ ድንበር አካባቢ ነጻ የንግድ እንቅስቃሴ እንዲኖር ተስማምተዋል የሚል ነገር ተነስቷል። የሱዳን ጋዜጣ የሱዳን ትሪቢዩን በበኩሉ ትላንትና ባወጣው ዘገባ ላይ በዛ ቦታ ላይ ግጭት እንደነበረ፣ በሱዳንና የኢትዮጵያ አርሶ አደሮች አካባቢ ችግር እንደነበረ፣ በሱዳን በኩል መሬት የተወስዷል የሚል እምነት እንደነበረና አሁን ስምምነቶች መድረሳቸው ተዘግቧል። እና ይሄ ምንድን ነው ድንበሩ ጉዳይ ላይ በኢትዮጵያ በኩል?
ዘገባው ላይ ብዙም አስተያየት መስጠት አልፈልግም፣ ምክንያቱም ጅናግር የሌለው እና በውይይቱ መንፈስ ላይ ያልነበረ ነው እንዳለ የተቀመጠው። ከድንበር ጋር የተያያዘው ምንድን ነው? ኢትዮጵያና ሱዳን ህዝቦች ዘመናዊ የመንግስታት ግንኙነት ከመኖሩ ጊዜ ጀምሮ አብረው የኖሩ ህዝቦች ናቸው። ዕጣ ፈንታቸው የተሳሰረ ነው። ተጋብተዋል፣ ተዋልደዋል፣ አንድ ላይ ኖረዋል። ስለዚህ ይህንን ግንኙነት ዘመናዊ ማድረግ ያስፈልጋል። በመካከላቸው ያለው ቅኝ ገዢዎች የፈጠሩት ድንበር የሚለያቸው ህዝቦች አሉም። ግንኙነቱ መጠናከር አለበት። በዚህ በኩል አንደኛው መሰራት ያለበት በድንበሮቻቸው አካባቢ ዘመናዊ የንግድ ግንኙነት እንዲኖር፣ የተሟላ የመሰረተ ልማትና የቴክኖሎጂ አቅርቦት ያለው የኢኮኖሚ ዞን እንዲኖር ሁለቱም መሪዎች ተስማምተዋል። ይሄ ህገ ወጥ የሆነውን ንግድ ህጋዊ ለማድረግ ይረዳል። ዝርዝሩ እንግዲህ ወደፊት ጉዳዩ የሚመለከታቸው ባለሙያዎች የሚታይ ይሆናል። ሲሆን
እንደው ግን በኢትዮጵያም በኩል እኮ የኢትዮጵያ መንግስት ለሱዳን መሬት ይሰጣል። የመሬት ጉዳዮች ከሱዳን ድንበር ጋር በተያያዙ ያሉ የመሬት ጉዳዮች በኢትዮጵያም በኩል ይነሳሉ፣ ሲነሱ ቆይተዋል። እጅግር የሌለው ያሉት ዘገባ እንግዲህ የሱዳን ትሪቢዩን ዘገባም ከዚህ ጋር የተመሳሰለ ነገር የተነሳበት አለ። ፕሬዚዳንቱ ኦማር አልበሽር ይሄንን ጉዳይ አጥብቀውታል። እንደውም ኮሚቴው ይሄንን ሊያው ይገባል የሚል ነገር ተነስቷል። እና ምንም ይሄን በተመለከተ የተነሳም ውይይት የተደረገበትም ጉዳይ የለም እያሉ ነው።
እንግዲህ ይሄኛው ጉብኝት አላማው ምን እንደሆነ መገንዘብ ያስፈልጋል። ይሄ ጉብኝት የተደረገው ባለፉት 2-3 ዓመታት አገራችን ላይ የነበረ የሰላም ችግር ነበር፣ የሰላም እጦት ነው። አገራችን ከዚህ እሽክርክሪት ወጥታ በህዝቡ ዘንድ አዲስ ተስፋ የመሰነቅ የመነቃቃት መንፈስ አለ። መንግስት እንደ አዲስ ተመስርቷል። ሰላማዊ የኃላፊነት ሽግግር ተካሂደዋል። አገር ቤት በነበረው ችግር ምክንያት እንደ ኢትዮጵያውያን ሁሉ ጎረቤቶቻችንም የራሳቸው ስጋት ነበራቸው። አንደኛና ትልቁ እምነታቸው ምንድን ነው? ኢትዮጵያ ረዥም ዘመን ያስቆጠረች ሀገር ናት። ህዝቦቿም በክፉና በደግ በመከራና በችግር አብረው ኖረዋል። እንደ ወትሮው ሁሉ ይህንን ችግር ተሻግረው በአህጉሩም በክፍለ አህጉሩም ያላትን የመሪነት ሚና መጫወት ትጀምራለች የሚል ትልቅ እምነት ነበራቸው። ኢትዮጵያውያን ችግራቸውን በራሳቸው ይፈታሉ፣ ሞግዚት አያስፈልጋቸውም የሚል እምነት ነበራቸው። ይህንን እምነት ነው ኢትዮጵያ ህዝቦች ያረጋገጡት። አሁን የተከተለውን ሰላማዊ ሁኔታ የአንድነት መንፈስ ጎረቤቶቻችንም ስለሚጋሩት ከመንግስታቱ ጋር ግንኙነት ለማጠናከር ያለመ ጉብኝት ነው። በዝርዝር የድንበር የውሃ የንግድ የኢንቨስትመንት ጉዳዮች ላይ ዝርዝር ገብቶ ውይይት አልተካሄደም እና ቅድም የጠቀሽው ጋዜጣ ሪፖርት በዚህ አይን መታየት አለበት። ከድንበር አንጻር የተነሳው ነገር ምንድን ነው? ኢትዮጵያና የሱዳን ሕዝቦች ድንበር የሚለያቸው አይደለም። ድንበር የተሻገረ ከመንግስታት ግንኙነት ቀደም ብሎ የነበረ የወንድማማችነት ወዳጅነት ግንኙነት አለ። እሱን ማጠናከር ይገባናል የሚል ጠቅለል ያለ አስተያየት ነው ሁለቱ መኮ ይሰጠ።
በመጨረሻ እንግዲህ የተነሳው በሱዳን እስር ቤቶች የሚገኙ ኢትዮጵያውያን እንዲፈቱ በኢትዮጵያ መንግስት ወይም በኢትዮጵያ ጠቅላይ ሚኒስትር የቀረበው ጥያቄ ተቀባይነት አግኝቷል የሚል ነው። ምን ያህል እስረኞች ናቸው እንዲፈቱ ተቀባይነት ያገኘው?
ውይይቱ ወቅት የተነሳው ምንድን ነው? ክቡር ጠቅላይ ሚኒስትሩ ከየትኛውም አገር ጋር የሚኖረን የፖለቲካም ዲፕሎማሲያዊ ግንኙነት ዋነኛው መነሻ መሆን ያለበት የህዝቦቻችን ጥቅም፣ የኢትዮጵያውያን ጥቅምና ክብር የማረጋገጥ ጉዳይ ነው የሚል በጣም መሰረታዊ የሆነ የመርህ ሀሳብ ነው ያነሱት። ሱዳን ብቻ ሳይሆን መካከለኛው ምስራቅ ያሉ ወገኖቻችን ጉዳይ፣ አውሮፓም አሜሪካ ያሉ ወገኖቻችንና ዜጎቻችን ጉዳይ ይመለከተናል። የእነሱን ጥቅም ተሳትፎ የማረጋገጥ ጉዳይ የመንግስታችን የትኩረት አቅጣጫ ይሆናል የሚል በጣም መሰረታዊ የሆነ ሀሳብ ነው የተነሳው። እሱን ካሉ በኋላ ሱዳን ውስጥ ያሉ ዜጎቻችን አሉ፣ በመቶ ሺዎች የሚቆጠሩ ናቸው። በተለያዩ ወቅት ወንጀል ፈጽመው ጉዳያቸው እየታያለ ፍርድ የተበየነባቸው ቁጥራቸው አልተገለጸም ያሉ ኢትዮጵያውያን አሉ፣ ይታወቃል። ስለዚህ እነሱ እንዲፈቱ ፕሬዚደንት አልበሽር ፕሬዚደንታዊ ውሳኔ አሳልፏል፣ ፕሬዚደንሻል ዲክሪ። አሁን ዝርዝር ጉዳዩ የውጭ ጉዳይ ሚኒስቴርና ካርቱም የሚገኘው የኢትዮጵያ ኤምባሲ እየሰሩበት ነው። ለጊዜው ቁጥሩን ከመግለጽ ይታቀባል።
እነዚህ የታሰሩት እስረኞች በምን ምክንያት ነው የታሰሩት? ምክንያታቸው ይታወቃል?
እንግዲህ የሱዳን ሕግ ከሚፈቅደው ውጭ በአንዳንድ ተግባራት ላይ ተሳትፈዋል ተብለው የታሰሩ ናቸው።
ግን እንግዲህ እነዚህ ኢትዮጵያኖች እዛ የሄዱት በስደት ነው። ከኢትዮጵያ ወደ ሱዳን በኩል ድንበር እያቋረጡ እንደሚገቡ ይታወቃል። እና እስረኞችን ከማስፈታት እንዲፈቱ ከሌሎች አገር መንግስታት ጋር ከመነጋገር በተጨማሪ ስደትን ለማቆም ምን እየተደረገ ነው ወይም የታሰበ ነገር አለ በአዲሱ አስተዳደር?
እኔ እንግዲህ የውጭ ጉዳይ ሚኒስቴር ቃል አቀባይ ነኝ። ዝርዝር ጉዳይ ላይ ለመግባት ታቀባል። ይሁን እንጂ ወገኖቻችን በተለያየ ምክንያት ይሰደዳሉ። ስለዚህ መፍትሄ የሚሆነው ለስደት መንስኤ የሆኑ ጉዳዮችን መፍታት ነው። አንደኛው የደህንነት ጉዳይ ነው። ሁለተኛው የተለያዩ ሀሳቦችን ለማዳመጥ የሚያስችል ምህዳር መፍጠር ነው። ከዛ በተረፈ ግን ዝርዝሩ የሚመለከታቸው አካሎች መልስ ሊሰጡበት የተሻለ ነው።
እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲም ጉብኝት አድርገዋል፣ በሱዳንም ጉብኝት አድርገዋል። ኤርትራን የሚጠብቁ ሰዎች አሉ። ምን አዲስ ነገር አለ?
ክቡር ጠቅላይ ሚኒስትሩ በዓለ ሲመታቸው ላይ በግልጽ እንዳስቀመጡት የኢትዮጵያ መንግስት ከኤርትራ ጋር ያለው ችግር በሰላማዊ መንገድ እንዲፈታ ከዚህ በፊት የተያዘው አቋም አሁንም የጸና ነው።
በጣም አመሰግናለሁ አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ ለሰጡን ማብራሪያ።
እግዚአብሔር ይስጥልኝ። እኔም አንገ ድምፅ ምሪ አመሰግናለሁ።
ጽዮንን ለዘገባው አመሰግናለሁ።
ከአሜሪካ ድምፅ ራዲዮ ጣቢያ የሰማችሁት የዕለቱን አብይ ርዕስ ነው። ወደ ትንታኔው መጽሔት እናሄዳለን።
ከ50 በላይ ኩባንያዎች የተሳተፉበት የቻይና የንግድ ሳምንት አዲስ አበባ ላይ እየተካሄደ ነው። እስካሁን በኢትዮጵያ ፋብሪካና ቅርንጫፍ ያልከፈቱ እና አዲስ ገበያ ለመፈለግ ወደ ኢትዮጵያ የገቡ ኩባንያዎችም በዚህ የንግድ ሳምንት ላይ እየተሳተፉ ነው የሚገኙት። እስክንድር ፍሬው ዘገባ አለው።
ኤምአይ ኢቨንትስ የተባለና መሰረቱን ዱባይ ያደረገ የቻይና ተቋም ከኢትዮጵያው ፕራና ኢቨንትስ ጋር በመተባበር ያዘጋጁት የቻይና የንግድ ሳምንት ነው በአዲስ አበባ እየተካሄደ የሚገኘው። በልዩ ልዩ ዘርፎች የተሰማሩ ወደ 50 የቻይና ኩባንያዎች ደግሞ ተሳታፊዎች ናቸው። የኮንስትራክሽን እቃዎችና ማሽኖች፣ የግብርና ማሽኖች፣ የምግብ ማቀነባበሪያ ማሽኖችና ሌሎችንም እቃዎች የሚያመርቱ እንደዚሁም በኃይል አቅርቦትና በአውቶሞቲቭ ዘርፍ የተሰማሩ ኩባንያዎች ደግሞ በንግድ ትርኢቱ እየተሳተፉ ከሚገኙት መካከል መሆናቸውን ነው አዘጋጆቹ ያስታወቁት። ሁሉም ተሳታፊ ኩባንያዎች ደግሞ እስካሁን በኢትዮጵያ ፋብሪካ ወይም ቅርንጫፍ የሌላቸውና በቀጥታ ከቻይና የመጡ መሆናቸው ተገልጿል። የዚህ የንግድ ትርኢት ዓላማዎች ሁለት መሆናቸውንም ተባባሪ አዘጋጅ የሆነው የፕራና ኢቨንትስ ማኔጂንግ ዳይሬክተር አቶ ነብዩ ለማ አስተዋውቀዋል።
የቻይና ንግድ ሳምንት ሲዘጋጅ ለሁለተኛ ጊዜ ነው፣ ባለፈው አመት ነው የጀመርነው። ዋነኛው አላማው የአዳዲስ የቻይና ቴክኖሎጂዎችን ማስተዋወቅ ነው። ከዛም ማለፈ በተለያዩ ግዚያቶች እንደሚነገረው ቻይና ርካሽና ጥራታቸው ያነሱ ምርቶችን ብቻ ለገበያ እንደምታቀርብ ተደርጎ የሚወሰድበት ሁኔታ አለና አላማው የቻይና ትሬድ ዊክ ሲጀመር አውሮፓም አሜሪካም ገበያ ላይ ሰብረው መግባት የቻሉ መሪ መሆን የቻሉ ትላልቅ ኩባንያዎችን ወደ አፍሪካና መካከለኛው ምስራቅ በማምጣትም ቻይና ጥራት ያላቸው ምርቶችን ማቅረብ እንደምትችል ለንግዱ ማህበረሰብም ለማስተዋወቅ ጭምር ነው። ከዛም አልፎ ደግሞ የንግድ ትስስር በመፍጠር የቴክኖሎጂና እውቀት ሽግግርን ማምጣት መቻል እና የኢንቨስትመንትንም ማበረታታት መቻል አላማ አድርጎ የተሰራ ፕሮግራም።
በኢትዮጵያ ፋብሪካ ወይም ቅርንጫፍ ያላቸው የቻይና ኩባንያዎች በዚህ የንግድ ትርኢት እንዲሳተፉ አልተጋበዙም። የንግድ ሳምንቱ ዋና አዘጋጅ ሆነውና መሰረቱን ዱባይ ያደረገው ኤምአይ ኢቨንትስ ዳይሬክተር ሚሼል ሜሪክ የዚህን ምክንያት ለአሜሪካ ድምጽ አብራርተዋል።
These are companies who are trying to start relations with Ethiopia. We do have a couple of companies here that
እነዚህ በንግድ ትርኢቱ እየተሳተፉ ያሉ ኩባንያዎች ከኢትዮጵያ ጋር ግንኙነት ለመጀመር እየሞከሩ ያሉ ናቸው። ከ50ዎቹ መካከል እዚህ ወኪሎች ያሏቸው ሁለት ኩባንያዎች አሉ። እነሱም እዚህ የተገኙት ከምርቶቻቸው ተጠቃሚዎች ጋራ ፊት ለፊት ለመገናኘት ነው። ይህንን የንግድ ትርኢት ያዘጋጀነው ግን ገና ወደ ኢትዮጵያ ገበያ መግባት ለሚፈልጉ የቻይና ኩባንያዎች ነው። እዚህ ከሚገኙ አገራዊና አካባቢያዊ ኩባንያዎች ጋራ መገናኘት እንዲችሉና ምርቶቻቸውን ማከፋፈል የሚችሉ ወኪሎችን ይፈልጋሉ። ለምሳሌም ፋብሪካ በጋራ በመገንባት አብረዋቸው መስራት የሚፈልጉ ሰዎችን ይሻሉ። ይህ ለኢትዮጵያውያን ጥሩ ድል ይሆናል። የስራ ዕድል ከመፍጠር ከቻይና የምናመጣቸውን ምርቶች እዚህ ከመስራት አንጻር ሁለቱንም ወገን ተጠቃሚ የሚያደርግ ነው።
የተለያዩ የቻይና ኩባንያዎችን በመወከል በንግድ ትርኢቱ ላይ የተገኙ ተሳታፊዎችም ምርቶቻቸውን ያስተዋወቁና ገበያም ያፈላልጉ መሆኑን ተናግረዋል። ለግንባታ የሚያገለግሉ የብረታ ብረት ውጤቶችን የሚያመርት አንድ የቻይና ኩባንያ የሽያጭ ዳይሬክተር ፍራንክ ዋን ከነዚህ አንዱ ናቸው። የኩባንያውን ምርቶች ወደ ኢትዮጵያ የሚያስገቡ ተጠቃሚዎች እንደነበሩ አሁን ግን ቁጥራቸው 90% መቀነሱን በመጥቀስ ይጀምራሉ።
So you know since last year the hard currency here situation is the situation of the hard currency here is very difficult.
ባለፈው አንድ አመት በኢትዮጵያ አጋጠመው የውጭ ምንዛሬ እጥረት እዚህ ላሉ አስመጪዎች በጣም አስቸጋሪ ነው። ስለዚህ ከኔ የሚሸምቱ ካለፈው አመት ጀምሮ ምርቶቼን ማስገባት አቆመዋል። ነገር ግን ኢትዮጵያ በርካታ ግንባታዎች ያስፈልጓታል። በአገሪቷ ምኛ የምናመርታቸው እንደነዚህ አይነት የግንባታ እቃዎች ከፍተኛ ፍላጎት አለ። ብቻኛው ችግር ግን የውጭ ምንዛሪ እጥረት ነው።
እናም የቀደሙትን ገዢዎች ብቻ ሳይሆን አዳዲስ ደንበኞችንም ለማፍራት በዚህ መገኘታቸው ነው ቻይናዊው የሽያጭ ዳይሬክተር የተናገሩት። ለውሃ ቁፋሮና ለከርሰ ምድር ጥናት የሚሆኑትን ጨምሮ የተለያዩ ማሽኖችን የሚያመርተው ሶማት ኩባንያ ዋና ስራ አስኪያጅ ሰኒዋን ደግሞ አዳዲስ ገዢዎች ያገኙ መሆኑን ይናገራሉ።
From yesterday to today, we meet some potential
ትናንትናና ዛሬ ምርቶቻችንን ሊገዙ ይችላሉ ያልናቸው ደንበኞችን ተዋውቀናል። ሌሎችንም ያፈላልግን ነው።
ቻይና በኢትዮጵያ የተለያዩ ዘርፎች ያላት ተሳትፎ በተለይ ባለፉት 10ና 15 ዓመታት በከፍተኛ ፍጥነት እየጨመረ መጥቷል። ገበያ ፍለጋ ከመጡት ከነዚህ 50 ኩባንያዎች ተሳክቶላቸው የሚቀጥሉት ሳይደመሩ እንኳን ጥቂት የማይባሉ የቻይና ኩባንያዎች በኢትዮጵያ ይገኛሉ። እናም የተለያዩ ሀያላን ሀገራት ወደ አፍሪካ መመልከት በጀመሩበት በዚህ ወቅት ቻይና ይበልጥ ልትጠናከር ያሰበች ይመስላል። የንግድ ትርኢቱ ዋና አዘጋጅ ሆነው ተቋም ዳይሬክተር ሚሼል ሜሪክ ግን አላማው የአፍሪካን ገበያ ከመቆጣጠር ፉክክር ጋር የተገናኘ ለመሆኑን ይናገራሉ። እኛ ትኩረታችን በቻይና ላይ ብቻ ነው እና ተቋማችን የሚሰራውም በቻይናና በቻይና ኩባንያዎች ላይ ብቻ ነው። እዚህ የተገኘነውም ከኢትዮጵያ ጋር ባለን ግንኙነት ምክንያት ነው ማለት። ከቻይና የመጡ ከ50 በላይ ኩባንያዎች እየተሳተፉበት ያለው ይሄው የንግድ ሳምንት እስከ ነገ ድረስ የሚቆይ መሆኑን አዘጋጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ የተላለፈላችሁ ያለ የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን ስቱዲዮ ከገባን የደረሰን ዜና አለ።
የአሜሪካ ድምጽ ራዲዮ የህዝብ ግንኙነት መስሪያ ቤት ማምሻውን ባወጣው መግለጫ የቡሩንዲ መንግስት ከፊታችን ሰኞ እንደ አውሮፓ ቆጣጣሪ ሜይ 7 ወይም ሚያዝያ 29 ቀን ጀምሮ የጣቢያውን ዜና ስርጭት ለስድስት ወራት ማቋረጡን አውግዟል። የብሩንዲ ብሔራዊ የኮሙኒኬሽንስ ካውንስል የአሜሪካ ድምጽ ራዲዮ ዜናና የመረጃዎች ፕሮግራም ስርጭትን ማቋረጡ አሳዝኖናል ያሉት የጣቢያው ዳይሬክተር አማንዳ በነት የብሩንዲ ዜጎች አድማጮቻችን እውነት ይሆኑ ያልተዛቡ ወገንተኛ ያልሆኑ ወቅታዊ ዜናን እንድናደርሳቸው ይጠብቁናል። ስለዚህ ይህ ገዳ የብሩንዲ ህዝብ አሁን በአገሪቱ ታሪክ በጣም ጠቃሚ ከመባሉ በአንድ በሆነ ሰዓት ተአማኒ የሆነ ዜና እንዳያገኝ አድርጎታል ብለዋል። ይህ ርምጃ የተወሰደው የዓለም የፕሬስ ነጻነት ታስቦ በኋላ ማግስት መንግስታት የመገናኛ ብዙሃን አገልግሎትን ከመገደብ እንዲያግታቀቡ በተጠየቀበት ማግስት መሆኑ እጅግ አሳዛኝና አስገራሚ ነው ብሏል የቪኦኤ መግለጫ።
ከዚሁ ከብሩንዲ ጋር በተያያዘ ከ12 ቀናት ለምታካሂደው ውሳኔ ህዝብ በይፋ ዘመቻ ጀምራለች ብሩንዲ። የመንግስት ባለስልጣኖች ህዝቡ ህገ መንግስታዊ ለውጥን እንዲደግፍ እየቀሰቀሱ ናቸው። የህገ መንግስታዊው ለውጥ የሀገሪቱ የፖለቲካ ስርዓትን ለማሻሻል አስፈላጊ ነው የሚል እምነት አላቸው ባለስልጣናቱ። ነቃፊዎች ግን የወቅቱን ፕሬዚደንት አገዛዝ ለማራዘም የታቀደ ነው እያሉ ናቸው። ሪፖርተራችን መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ለአዳነች ፍሳይ ታቀርበዋለች።
የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ጊቴጋ በተባለችው ሁለተኛዋ ትልቅ ከተማ ባለፈው ረቡዕ ባደረጉት ንግግር የህገ መንግስት ለውጥ የማይፈልጉትን ሰዎች አስጠንቅቀዋል።
ለብሩንዲ ዜጎችና ብሩንዲያውያን ላልሆኑት ሁሉ ልለው የምፈልገው ነገር ማንኛውም ይህን ህገ መንግስታዊ ለውጥ የሚቃወም ሰው የእግዚአብሔር ኃይል የሚያገኘው መሆኑን ነው።
በህገ መንግስቱ ለውጥ ውስጥ ያለው አጨቃጫቂ ነጥብ ከፕሬዚዳንት ስልጣን የጊዜ ገደብ ጋር የተያያዘው ነው። ይህ ነጥብ ከቅርብ ዓመታት ወዲህ በሀገሪቱ ግጭት ማስከተሉ የሚታወቅ ነው። የወቅቱ የፕሬዝዳንትነት ስልጣን ጊዜ 5 ዓመታት ነው። ድምጽ እንዲሰጥበት በሚቀርበው አዲስ ህገ መንግስት መሰረት ግን የጊዜው ገደብ ወደ 7 ዓመታት ይራዘማል። ህገ መንግስቱ የፕሬዝዳንታዊ አገልግሎት በሁለት የስልጣን ጊዜ እንዲወሰን ያደርጋል። ነገር ግን ይህ ለውጥ የወቅቱ ፕሬዝዳንት እንደገና ለሁለት ጊዜ እንዲወዳደሩ ያስችላቸዋል የሚል ክርክር እየቀረበ ነው። እንኩሩንዚዛ እንደ አውሮፓ አቆጣጠር ከ2005 ዓ ም አንስቶ ስልጣን ላይ ናቸው። አዲሱ ህገ መንግስት ከጸደቀ ንኩሩንዚዛ እስከ 2034 ዓ ም ድረስ ስልጣን ላይ ሊቆዩ ይችላሉ። ለፕሬዝዳንትነት ተወዳድረው የነበሩት የቀድሞ የብሔራዊ ሸንጎ ምክትል ፕሬዝዳንት አጋቶን ሩዋሳ አዲሱን ህገ መንግስት የሚቃወም ድምፅ እንደሚሰጡ ለአሜሪካ ድምፅ ተናግረዋል። በየቦታው ዛቻ እየተሰማ መሆኑንም ገልጸዋል።
ለሰዎቻችን መኪናዎች ለመከራየት ስንሞክር ዛቻ አለ። ለእኛ ቡድን መኪና ካከራዩ ይታገዳሉ የሚሉ ዛቻዎች ስላሉ ትልቅ ተግዳሮት ነው። ይሁንና እነዚህ ዛቻዎች ስኬት አያገኙም የሚል ተስፋ አለን።
መንግስት ህገ መንግስታዊው ለውጥ የሀገሪቱን ህጎች በማጠናከር ከዚህ ቀደም በሀገሪቱ የታየውን የፖለቲካ መነሳሳት ያቆማል ይላል። የሰብአዊ መብት ቡድኖች ግን የረፈረንደሙ ማለት የህዝበ ውሳኔው አካሄድ እንደሚያሳስባቸው ገልጸዋል። የገዢው ፓርቲ ወጣት ክንፍ ፓርቲያቸው በማይፈልገው መንገድ ድምፅ ሊሰጡ ይችላሉ ብለው የሚጠረጥሯቸውን ሰዎች ኢላማ እያደረጉ ነው ይላሉ። ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን ህዝበ ውሳኔውን የሚቃወሙ ሰዎች ይደበደባሉ፣ ይታሰራሉም ብሏል። ስለሆነም ፍትሐዊ ውጤት ማግኘቱ ከባድ ይሆናል ሲሉ የሂማን ራይትስ ዋች ሰራተኛ ሉዊስ ማች ስጋታቸውን ገልጸዋል።
ሰዎች በመንግስት በሚገደሉበት ሁኔታ ነው እየተካሄደ ያለው። የንኩሩንዚዛን ለሶስተኛ ጊዜ መመረጥ የሚቃወሙ ሰዎች እንደሚገደሉ ከሶስት ዓመታት በፊት አይተነዋል። ጋዜጠኞችና ህዝባዊ ማህበራት በሚታሰሩበት ወይም ከሀገሪቱ በሚባረሩበት ሁኔታ ላይ ነው እየተካሄደ ያለው። የተቃዋሚዎች አፍ የሚሸበብበትና ህልውናቸው የሚጠፋበት ድባብ ነው ያለው። ስለሆነም ሁኔታው ያሳስባል።
ንኩሩንዚዛ ከሶስት ዓመታት በፊት ለሶስተኛ ጊዜ እንደሚወዳደሩ ባስታወቁበት ወቅት በተነሳው ግጭት ምክንያት ቢያንስ የ1200 ሰዎች ህይወት ጠፍቷል። ከ400,000 በላይ የሚሆኑ ሰዎች ከሀገሪቱ ተሰደዋል። የብሩንዲ ብሔራዊ ኮሚኒኬሽንስ ካውንስል የአሜሪካ ድምጽ እና የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ለስድስት ወራት እንዲታገዱ አድርጓል። እነዚህ የዜና ስርጭቶች የሀገሪቱን የሚዲያ ህግ ጥሰዋል፣ ስነ ምግባር በጎደለው ተግባር ውስጥ ገብተዋል ይላል ካውንስሉ። በ2015 ዓ.ም ተመረጠ ፕሬዚደንት ንኩሩንዚዛ ለሶስተኛ ጊዜ ደግሞ ወዳደር በወሰኑበት ወቅት ዩናይትድ ስቴትስ አጥብቃ ነቅፋለች። ከቅርብ ጊዜያት ወዲህ ደግሞ ሬፈረንደሙን በሚቃወሙ ሰዎች ላይ ይፈጸማል የተባለውን ኃይል ተጠቃሚነትንም ነቅፋለች።
ቀደም ሲል በሰበር ዜናነት እንዳነበብ ነው የአሜሪካ ድምጽ ራዲዮ የህዝብ ግንኙነት መስሪያ ቤት ማምሻውን ባወጣው መግለጫ የቡሩንዲ መንግስት ከፊታችን ሰኞ ጀምሮ የጣቢያውን ማለት የቪኦኤ ዜና ስርጭት ለስድስት ወራት ማቋረጡን አግዟል። የቡሩንዲ ብሔራዊ ካውንስል ኮሙኒኬሽንስ ጉዳዮች ዜናና የመረጃዎችን ፕሮግራም ስርጭት በማቋረጡ ያሳዝናል ሲሉ ዳይሬክተሯ አማንዳ ቤኔት ማምሻውን አም ቀደም ሲል ገልጸዋል። በማጠቃለያ ዜና ሰፋ ያለውን ዜናም እናደርሳቸዋለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ በወቅቱ የኢትዮጵያ የፖለቲካ ሁኔታ ላይ የተካሄደ ውይይት ነው። ለኢትዮጵያ የፖለቲካ ችግሮች ዘላቂ መፍትሄ ለማስገኘት የሽግግር መንግስት ማቋቋም ፍጹም አስፈላጊ ነው በሚሉ በአንድ በኩል፣ በሌላ በኩል የሽግግር መንግስት ቢቋቋም ጥሩ ቢሆንም ክፍትና ሁሉን አሳታፊ መድረክ እስካልተፈጠረ ብቸኛ መንገድ ላይሆን ይችላል በሚሉ ሁለት አንጋፋ ምሁራን መካከል ውይይት አካሄደናል። ጡረታ ላይ የሚገኙትና ኒውዮርክ ከተማ የሚኖሩት የማህበራዊ ጥናት የቋንቋዎችና የስነ አምልኮ ሊቁ ዶክተር ጌታቸው ኃይሌ በቅርቡ ባወጣት አጭር ጽሑፍ አዲሱን ጠቅላይ ሚኒስትር አብይ አህመድን ጀግና ብለው ጠርተው የገቧቸውን ቃሎች ለማክበር በሕገ መንግስቱ ውስጥ መሻሻል አለባቸው የሚሏቸውን አንቀጾችም ጠቁመዋል። በሌላ በኩል ደግሞ ቺካጎ የሚኖሩት የመጣኔ ሀብት ሊቅና መምህር ዶክተር ጌታቸው በጋሻውም ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍና አድናቆት ገልጠው ለኢትዮጵያ የሚያስፈልጋት ጥገናዊ ማሻሻያ ሳይሆን መሰረታዊ ለውጥ ነው ይላሉ። ሁለቱን አንጋፋ ምሁራን ሰሎሞን አባተ አዋይቷል። የመጀመሪያው ጥያቄ የተሰነዘረው ጽሑፏን ወዳወጡት ወደ ፕሮፌሰር ጌታቸው ኃይሌ ነው። ዶክተር አብይ አህመድ የአቶ ኃይለ ማርያም ደሳለኝ ወንበር ስለወሰዱ ብዙ ሰዎች የሆነውን ትተው ያልሆነውን እንደሆነ አድርገው የራሳቸውን ምኞትና ፍላጎት ሲተቹ ሰነበቱ ብለው ሲጀምሩ ምን ማለት ሆነ ፕሮፌሰር ተብለዋል።
አሁን እዚያውም ላይ ከዚያ አስከትዬ እንደገለጽኩት ዶክተር አብይ የተመረጠው ኢህአዴግን እንዲመራ ነው። እሱ ግን አነጋገሩ የኢትዮጵያ መሪ ነኝ ብሎ ስላሰማ ለውጥ ተደረገ የሚል ስሜት በብዙ ሰዎች ዘንድ ተነገረ እና እሱ ያ ለውጥ የሚባለው ሳየው እንደሁ ስሙን እንኳን ስጠራው ወደም ባርባር ይለዋል። እውነት እነዚህ ሰዎች በስልጣን ላይ ያሉ ለውጥ ሊደረግ ይችላሉ ወይ? እና እሱ የሚያቀርበው ከአሁን በፊት ተደጋግሞ እንደተናገረው ከኢህአዴግ አፍ የማይወጡ ቃላት በተለየ በኢትዮጵያ ታሪክ ሲኮራ ስናየው ሌላ ምን እንፈልጋለን አለን። የኢትዮጵያን ታላቅነት ሲናገር ስናየው ሌላ ምን እንፈልጋለናል? ኢትዮጵያን እግዚአብሔር ይርዳስ በሚልበት ጊዜ ሌላ ምን እንፈልጋለን ማለት ጀመርን እና ሌሎቹ ከዚያ ቀጥሎ የሚመጡት እውነት ይሄንን በዚያ እየቀጠለ ሰውም እንደተቀበለው በዚያው አካሄድ የሚሄድ ከሆነ እውነት ለውጥ መጣ ወይ የሚል ነው እንግዲህ መነሻ ያደረኩት።
ዶክተር ጌታቸው በጋሻው ይህንን የፕሮፌሰር ጌታቸው ኃይሌን ጽሑፍ አንብበውታል?
አዎ አንብቤያለሁ።
እስቲ እርሶንም እዛው አካባቢ ወደ መጀመሪያ ወደ ጽሑፋቸው መጀመሪያ አካባቢ ትንሽ ላቆየትና ምን ገባዎት እርሶ ከዚህ የዶክተር ጌታቸው መነሻ መንደርደሪያ?
መልካም። መቼም እሳቸው የጻፉትም ተረድቼው ገመግመዋለሁ ማለት ከባድ እንደሚሆን ትረዱልኛላችሁ ብዬ ገምታለሁ። በግልጽ ከተባሉት የበለጠ በውስጥ ታዋቂ የቀሩት ይበልጣሉ እሳቸው ከሚናገሯቸው ነገሮች ውስጥ እና በእንደዛ ላስቀምጠውና በአጠቃላይ ስለ ዶክተር አብይ የሰጡትን አሁን በተለይ በዚህ ላይ በጣም ግልጽ አድርገው የተናገሩትን አባባል ከልቤ ወደዋለሁ፣ ደግፈዋለሁ። እንግዲህ እኔ የእሳቸውን አርቲክል ጽሑፍ ሳነብ እኔ ከሞላ ጎደል ከሙሉ ድጋፍ ለዶክተር አብይ ከሚነሳ አመለካከቴ አንጻር ነው ያንን የማየው እና እሳቸው ያሉት ነገር በጣም በተብራራ መንገድ ይቀርብ እና ሙሉ ድጋፍ ያልተቆጠበ ድጋፍ ለዶክተር አብይ እንደሚሰጥ ቢታወቅ በጣም ደስ ባለኝ ነበር። ምክንያቱም እኔ የዶክተር አብይ ወደ ስልጣን አመጣጥ ኢህአዴግ ፈልጎ ለራሱ መሪ የመረጠው ሂደት አይደለም። አነሳሱ ይለያል። በህዝብ ትግል ተገፍቶ የህዝብን ጥያቄና ሮሮ ሰምቶ ያን በደበረው ሁኔታ ህዝብን ጨቁኖ ለመግዛት እንደማይቻል አምኖ በኢትዮጵያ አንድነት ገናናነት በታሪኳ ላይ ኮርቶ ይህን የኢትዮጵያን አንድነት ደግሞ ለመጠበቅና ለማስቻል የሚቻለው በዋናነት የሁለቱም ትላልቅ ህዝብ ማለትም በአማራና በኦሮሞ መሃል አንድነትን መፍጠር መከባበርን መተማመንን መፍጠር መሆኑን አውቆ ከልብ ጓደኛው ጋር ከአቶ ለማ መገርሳ ጋር አባይን አቋርጠው የኦሮሞ ሽማግሌዎችን የኦሮሞ አባገዳዎችን የኦሮሞ የፖለቲካ መሪዎችን ይዘው ሄደው ይኸው መጣን የመጣ ነው ማንንም አስገድደውን አይደለም የመጣ ነው እናንተን ስለምንወድና እናንተ ስለምታስፈልጉን አንድነታችን ፍቅራችንን ከእናንተ ጋር ሼር ለማድረግ ነው የመጣ ነው እጅ ተያይዘን አገራችን ከገባችበት ችግር ለማስወጣት ነው ብሎ ቀደም ብሎ ነው የተነሱ። ይሄ እንግዲህ መሰረታዊ የኢህአዴግ ተቋም ወይም አቋም የሚያፈርስ ነው። የተጻረረ አቋም ነው። ይሄ ህወሓት ኢትዮጵያን ለመግዛት ያሰበው ህዝቡን በመከፋፈል በተለይም ደግሞ አማራና ኦሮሞ አጣልቶ ለያይቶ ለመግዛት እነሱ እርስ በርስ እያቦጫጨቀ እነሱ ሲዳከሙ በእነሱ መድከም ላይ እሱ እያየለ ሄዶ ለመግዛት ነው አላማው። ፕሮግራሙ ከተመሰረተበት ጊዜ ጀምሮ ያንን በሚያፈርስ መንገዱ ነው ዶክተር አብይ የመጣው። በጣም ብዙ ውስጣዊ ትግል አድርጎ እሳቸውም ራሳቸው በጽሁፋቸው ላይ ብለዋል ከወያኔ አርነት ህዝብ ትግራይ አንድም ድምፅ ለዶክተር አብይ ያልተደረገም የመጨረሻ ድምፅ ሲሰጥ ማን ኢህአዴግ መሪ ይሁን በሚባል አንድ ድምፅ ከወያኔ ለዶክተር አብይ አልሄደ። በአንጻሩ 100% የአማራው ለሳቸው ነው የሄደው ለዶክተር አብይ። የተወሰነ ኦልሞስት ግማሽ ያህል ደግሞ ከደቡቦቹ ነው ለዶክተር አብይ የመጣው እና ዶክተር አብይ ይህን ኢህአዴግን የሚባለው ጉድ ለማዳን የመጣ ነው የሚል ሐሳብ ከተሰነዘረ በመሰረቱ ትግግል አይደለም የሚል ነው ያለኝ። ዶክተር ጌታቸው ይሄንን አሉ ለማለት ሳይሆን ትንሽ ጥርጣሬዎችን ያሳያሉ። ኃይለ ማርያም ተቀይሮ አብይ መጣ ምን ሌላ ነገር አለ ብሎ የሚያከሩ ሌሎች ሰዎችን ሊጠቅም የሚችል አርጊመንት እዛው ሲያስገቡ ይመስለኛል።
ትክክል ነው አሁን ያሉት ዶክተር ጌታቸው። አንዳንድ ሰዎች በተለያዩ መድረኮች ላይ በተለያዩ ጽሑፎች ላይ እንደውም ዶክተር አብይን የትሮይ ፈረስ ናቸው፣ ኢህአዴግ ሆን ብሎ የደረሰበትን መወጣጠር ለማርገብ ብሎ ወደፊት ያመጣቸው ሰው ናቸው እንጂ በትክክልም የመለወጥ ምልክት አይደሉም የሚሉ እንዳሉ ይሰማሉ። እናንተ ምንድነው የምትሉት? ምንድነው ሐሳባችሁ? ፕሮፌሰር ወደርሶ ለማለስ
እኔ እንግዲህ እንዳየሁት በጽሑፉም ላይ እንዳሰፈርኩት ዶክተር አብይ እውነት የሚናገረው እና ሊሰራው የፈለገው አንድ ከሆነ ሶስት አማራጮች በፊቱ ይኖራሉ። እውነት የሚያምርበት ከሆነ እንደተሰማው ይራመዳል፣ ወይንም ደግሞ ካልሆነለት ይለቃል፣ ወይንም ደግሞ እየታዘዘ ይኖራል። እንዳሰማን ከተራመደ ወይ ያሸንፋል ወይንም ይሰዋል ነው ያልኩት። ምን ማለቴ ነው? አሁን ይሄ ሰውዬ እንዳየ ነው እንደተናገረው ከሆነ ኢትዮጵያን ታላቅነት ሊመልስ የኢትዮጵያን ሕዝብ አንድ ሊያረግ ፈልጓል። ይሄ ልክ ነው፣ ዶክተር ጌታቸው እንዳለው የወያኔዎች ተጻራሪ አቋም ነው። ግን እነዚህ ሰዎች ዝም ያሉት እነሱ ያልቻሉትን ወይንም ደግሞ ሊለውጡ ፈልገው ሌላ ሰው ፈቀዱለት። ምክንያቱም ስልጣን ላይ ነው ያሉት እና የኛ አገዛዝ ህዝቡን የማይቀበለው ከሆነ እሱ ይሞክረው ብለው ፈቀዱለት ወይ? ይሄንን ለማድረግ ፈቀዱለት ወይ? ከፈቀዱለት ጌታቸው የሚለው ተገድደው ነው የሚለው ፈቅደውለትም ሊሆንም ይችላል። ምክንያቱም ስልጣኑን በእጃቸው ነው ያለው፣ ሊያፋጁንም ይችላሉ። ግን ይሄንን አላደረጉም እና አለማድረጋቸው መፍቀዳቸው ይሆን ወይ የሚል ስሜት ነው ያደረብኝ። እና ከፈቀዱ ደግሞ የሚመሰገኑ ናቸው እንጂ በቀል የምንወስድባቸው ሊሆኑ አይገባም የሚል ስሜት ነው እንግዲህ እኔ የገለጽኩት። ባጭሩ አብይ የተናገረው እውነቱን ከሆነ አሁን እሱ አንድ ግዴታ ውስጥ ገብቷል። ለእኛ ለኢትዮጵያ ሕዝብ እናንተ የምትፈልጉትን አረግላችኋለሁ ብሎ ግዴታ ገብቷል። አሁን ያንን ግዴታ እንዴት አድርጎ ነው በስራ ላይ የሚያውለው? ሕገ መንግስቱ ይፈቅድለታል፣ እስከ ተወሰነ ድረስ ለማድረግ ይፈቅድለታል። ያንን እየገፋ ይሄዳል። ያን ጊዜ እነሱ ይቃወሙት ይሆናል። ከተቃወሙት የኢትዮጵያን ህዝብ እንደመቃወም ስለሆነ ህዝቡ ዝም አይልም። ሊሰውትም ቢፈልጉ ከህዝብ ጋር መጣላት ነው። ህዝብን ተጣልቶ ደግሞ ህዝብን መግዛት አይቻልም እና ያሸንፍ ይሆናል የሚል እምነት ነው ያለኝ።
እሺ፣ ዶክተር ጌታቸው በጋሻው።
እሺ፣ መልካም። ፕሮፌሰር ጌታቸው ኃይሌ አሁን ባሉት ላይ በጣም እስማማለሁ። በተለይ ለዶክተር አብይ በቀረቡት አማራጮች ላይ ወይ በገባለን ቃል መሰረት ወደፊት መገስገስና ውጤቱን መቀበል ወይ እየታዘዘ መኖር ወይንም ደግሞ ጥሎ መጥፋት ነው። እየታዘዘ መስራት የሚባለው ነገር ለዶክተር አብይ አማራጭ ሊሆን አይችልም። ምክንያቱም ሰው ይሄን ሊያል ተናግሮ መልሶ ቃሉን አጥፎ ዋሽቶ ለመኖር የሚችል ካለ እኔ እንጃ የሰውነትን ባህሪ የሌለው ሰው ነው የሚሆነው። እና ዶክተር አብይ ወደዛ ደረጃ ይወርዳል ብዬ ፈጽሞ አልጠብቅም። ዋናው ነገር እና ዶክተር አብይ የመጣው ያኔ ፈቅዶለት አይደለም፣ እስከ መጨረሻው ደቂቃ ድረስ ታግለዋል። በወያኔ ሀሳብ ቢሆን የሚቀጥለው የኢትዮጵያ ጠቅላይ ሚኒስትር አቶ ሽፈራው ሽጉጤ፣ በተለይ አቶ ሽፈራው ሽጉጤ ሪሊ በኢትዮጵያ ሕዝብ ላይ በተለይ በአማራው ላይ በደቡብ ግዛቶች የፈጸማቸው ወንጀሎች እንዳሉ ሆነው በዛ ላይ የጠቅላይ ሚኒስትርነትን ሹመት እንዲያገኝ ነበር። አይታችሁ ከሆነ አገኝ የወያኔ ድምፅ ሙሉ በምርጫው ጊዜ ድምፃቸው ካልሰጡት ስምንቱና ሁለቱ ለዶክተር ደብረጽዮን ቮት ካደረጉት በውጪ ደቡብ እንኳ ለሱ ከሰጠው ድምፅ በላይ የወያኔ ድምፅ ለአቶ ሽፈራው ሽጉጤ ነበር የሄደው። ይሄ በግልጽ እዛ ውስጥ የነበረውን ትግል ወያኔዎች እንዳልፈቀዱለት፣ ግን በዋናው በኢትዮጵያ ህዝብ ትግል ተገፍቶ የመጣና ያንን የወከለ ስለነበረ በዛው በኢህአዴግ ውስጥ ያንን ሞገስ ያንን ኃይል አግኝቷል በዛ ምርጫ ጊዜ። ስለዚህ በገባልን ቃድ መሰረትም ከዛም መራጮች በጣሉበት ኃላፊነት እሱ ያለው አማራጭ መቀጠል ነው። እነኚህም ተስፋ አድርጎ በሰጠን በእርግጥ አሁን በተግባር ብዙ ነገሮችን ሲያደርጋና ያ ደግሞ የራሱ ምክንያት ይኖረዋል ሊገለጽ የሚችል ግን አሁን በቅርብ ጊዜ እንኳ እዛ ምርጫው ላይ እንኳ የነበረውን ችግር ለምርጫው ሲደርሱ እንዲታሰሩ ውሳኔ ተላልፎባቸው እንደነበረ እና ያ በተግባር ላይ እንዳልዋለ ሁሉ እየተነገረ ነው። ከዛ ወያኔ አሁን እነኚህ ነገሮች እሱ የሚላቸውን እንዲያደርግ ይፈቅዱለታል ለሚለው እርግጥ ጠቅላይ ሚኒስትር መለስ ዜናዊ ለራሱ ያዘጋጀው ሕግ ነበርና ያንን በሙሉ ወስዶ ጠቀምበታለሁ ብሎ ስልጣኑን አስረግጦ እየተናገረ ለማድረግ መሞከር አለበት።
ውይይቱ እንዳላለቀ ያስታውቃል። ሶሎሞን ከእንግዶች ጋር ነገ የምትመለስበት ይመስለኛል።
እንመለሳለን። በጣም ቆንጆና ሞቅ ያለ ውይይት ነው ያደረጉት ሁለቱ ምሁራን። ታውቃቸዋለህ አዲሱ፣ ብዙ ቁም ነገሮችን ነው እያነሱ የሚነጋገሩት እና በነገው ምሽት ጠብቁን።
መልካም ነው። አድማጮች፣ ይህ ፕሮግራም ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍ ነው። አፍሪካ በጋዜጦች አዳነች ፍስሐዬ የምታቀርበው ፕሮግራም ይቀጥላል።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያና ሱዳን ፖርት ሱዳንን አብረው ለማልማት እንደተስማሙ ታወቀ። ኢትዮጵያና ጅቡቲ በመንግስት የንግድ ተቋማት የአክሲዮን ድርሻ ለመለዋወጥ መስማማታቸው ተገለጸ። የኢትዮጵያ መንግስት የወታደራዊ ኃይል የማዳበሪያ ኩባንያ ኮንትራክት ሊሰርዝ ይችላል ተባለ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ኢትዮጵያ በሱዳን ትልቁ የባህር ወደብ ፖርት ሱዳን ላይ የአክሲዮን ድርሻ እንዲኖራት ከሱዳን ጋር መስማማታቸውን ባለሥልጣኖች ትላንት ሐሙስ እንደገለጹ ሮይተርስ የዜና አገልግሎት ዘግቧል። በየብስ የተከበበችው ኢትዮጵያ የምትጠቀምባቸው የባህር መውጫ በሮችን የማስፋት እቅድ እንዳላት ዘገባው ገልጿል። ኢትዮጵያና ሱዳን ትላንት ካርቱም ላይ ይህን ስምምነት ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የሱዳን ፕሬዚደንት ዑመር ሐሰን አልበሽር ተገናኝተው በተነጋገሩበት ወቅት ነው። የሁለቱም አገሮች መሪዎች ፖርት ሱዳንን አብረው የማልማት እቅድ እንዳላቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም መግለጻቸውን ሮይተርስ የዜና አገልግሎት አስነብቧል። ብሉምበርግ የዜና አገልግሎት ድረገጽ ኢትዮጵያና ጅቡቲ ጽኑ ኢኮኖሚ ውህደት ለማድረግ ባላቸው እቅድ መሰረት አየር መንገዶችን፣ ወደቦችንና የቴሌኮሙኒኬሽን ኩባንያዎችን በመሳሰሉ ስትራቴጂያዊ የመንግስት የንግድ ተቋማት የአክሲዮን ልውውጥ ለማድረግ መስማማታቸውን ዘግቧል። ስምምነቱ በገቢ ከአፍሪካ ትልቁ በሆነው የኢትዮጵያ አየር መንገድ የአክሲዮን ድርሻ መለዋወጥ እንደሚያቅፍ የጅቡቲ የገንዘብ ሚኒስትር ኤልያስ ደዋሌ መግለጻቸውን የጅቡቲ ሆራይዘን ኦይል ተርሚናል፣ ዶራሌ ቦንቴነር ተርሚናል፣ የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን እና ጅቡቲ ቴሌኮም ኤስኤም በአክሲዮን ድርሻ ልውውጥ ውስጥ እንደሚካተቱ የጅቡቲ የገንዘብ ሚኒስትር መግለጻቸውን ድረገጹ ጠቁሟል። ስምምነቱ በፖለቲካ ደረጃ የጸደቀ ሲሆን ሁለቱ ሀገሮች የሚመሰርቱት ኮሚቴ በዝርዝር ሁኔታው ላይ እንደሚሰራ ባለፈው ሰኞ በስልክ መናገራቸውን የኢትዮጵያ የማስታወቂያ ሚኒስትር አህመድ ሺደ ስለ ስምምነቱ በቴክስት በላኩት መልእክት ማረጋገጣቸውን ብሉምበርግ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ኢትዮጵያና ጅቡቲ ይህን ስምምነት ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት ማብቂያ ላይ ጅቡቲን በጎበኙበት ወቅት ነው። ጅቡቲ በኢትዮጵያ ጠቅላይ ሚኒስትርነት የጎበኟት የመጀመሪያዋ የውጭ ሀገር ሆናለች። ዓለም አቀፍ የገንዘብ ድርጅት በኢኮኖሚ እድገት ፍጥነት ከመላ አፍሪካ ቀዳሚ ቦታ መያዟን የገለጻት በየብስ የተከበበችው ኢትዮጵያ ወደ ውጭ የሚላክ ሸቀጣሸቀጧን ለማበራከት በምትሞክርበት በአሁኑ ወቅት ወደብ ባላቸው ጎረቤት ሀገሮች ለመተማመን ትገደዳለች ይላል ብሉምበርግ ድረገጽ ላይ የወጣው ዘገባ። ጠቅላይ ሚኒስትር አብይ ሁለቱ ሀገሮች የመንግስት ይዞታ የሆኑትን የንግድ ተቋማት የአንዱ ብቻ ሳይሆን የሁለቱም ንብረት አድርገው ማየት አለባቸው ሲሉ ለጅቡቲ ባለስልጣኖች መናገራቸውን የገንዘብ ሚኒስትር ደዋሌ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ በፌስቡካቸው ባወጡት መግለጫ የሁለቱም ሀገሮች ባለስልጣኖች የሁለቱም ሀገሮች የኢኮኖሚ ውህደት ገቢራዊ እንዲሆን የመጣር ጠቃሚነት ላይ ጫና ማድረጋቸውን ገልጿል ሲል ብሉምበርግ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ጅቡቲ ባለቤትነቱ የዱባይ መንግስት የሆነው ዲፒ ወርልድ ጋር የነበራትን የስድስት ዓመታት ኮንትራትን አስመልክቶ በተፈጠረው ጠብ ምክንያት የሀገሪቱን ወደብ ለማስተዳደር የነበረውን ውል ከሁለት ወራት በፊት ካቋረጠች ወዲህ በወደቧ ላይ መዋለ ንዋይ አፍሳሾች ስትፈልግ መቆየቷን ሮይተርስ የዜና አገልግሎት ገልጿል። ጅቡቲ የህንድ ውቅያኖስና ቀይ ባህር የሚገናኙበት ቦታ ላይ ስለምትገኝ ዩናይትድ ስቴትስን፣ ቻይናን፣ ጃፓንንና ፈረንሳይን ለመሳሰሉት ሀገሮች ስትራቴጂያዊ ቦታ ሆናለች። እነዚህ ሀገሮች ሁሉ በዛች በትንሿ ሀገር ወታደራዊ ሰፈሮች አሏቸው ይላል ሮይተርስ የዜና አገልግሎት። አሁንም ብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያ መንግስት ለሀገሪቱ ወታደራዊ ኃይል ሰጥቶት የነበረውን የማዳበሪያ ኩባንያ ኮንትራት ሰርዞ ለዓለም አቀፍ ተቋራጮች ሊሰጥ እንደሚችል የመንግስት የንግድ ዘርፍ ሚኒስቴር ገልጿል። የወታደራዊ ኃይል ኮንትራት ከተሰረዘ አዲሱ ጠቅላይ ሚኒስትር ለጸጥታው ኃይል የሚደረገውን አድልዎ ለማቆም የገቡትን ቃል የመተግበር ምልክት አሳይቷል ማለት እንደሆነ ዘገባው ጠቅሷል። መንግስት በኦሮሚያ ያለውን የያዩ ውጥንን የመንግስት ይዞታ ለሆነው የብረታ ብረትና የኢንጂነሪንግ ኮርፖሬሽን የሰጠው ከስድስት ዓመታት በፊት ነበር። እስካሁን ባለው ጊዜ የተሰራው ታዲያ ሊከናወን ከሚገባው ከግማሽ ያነሰ ስራ መሆኑን የሚኒስቴሩ መስሪያ ቤት ቃል አቀባይ አቶ ወንዳፍራሽ አሰፋ መጠቆማቸውን የብሉምበርግ ዘገባ ገልጿል። ለወታደራዊ ኃይል የተሰጠውን ኮንትራት ሰርዘን ለሌላ ተቋራጭ ልንሰጠው እንችላለን፣ ይሁንና እስካሁን ባለው ጊዜ አልተወሰነም ብለዋል ቃል አቀባዩ። አያይዘውም የውጭ ኩባንያዎች ያሉባቸው ሌሎች ኩባንያዎች ሊወዳደሩ እንደሚችሉ ቃል አቀባዩ ጠቁመዋል። ኦፊስ ሸይፌን ዴስ ፎስፌት የተባለው መሰረቱ ሞሮኮ የሆነው ማዳበሪያ አምራች ኩባንያ የውጡንን ኮንትራት እንዲወስድ ከታሰቡት ኩባንያዎች መካከል ሊሆን እንደሚችል አቶ ወንድ አፍራሽ መናገራቸውን፣ ነገር ግን ውሳኔ ላይ አልደረስንም ማለታቸውን የቡሉምበርግ ድረገጽ ጠቁሟል። ሜቲክ በአፍሪካ ትልቅ ከሚባሉት ወታደራዊ ኃይሎች አንዱ የሆነው የኢትዮጵያ ወታደራዊ ኃይል ይዞታ ነው። የኢትዮጵያ የህዳሴ ግድብንና የተለያዩ የስኳር ፋብሪካ ልማትን ሲያንቀሳቅስ ቆይቷል። የጸጥታ ኃይሎች ከማንኛውም አይነት አድልዎ ነጻ ሆነው ህዝቡን በህገ መንግስቱ መሰረት ማገልገል አለባቸው ሲሉ ጠቅላይ ሚኒስትር አብይ በመንግስት ቴሌቪዥን በተላለፈ ንግግር ማስገንዘባቸውን ብሉምበርግ የዜና አገልግሎት አውስቷል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን የያዩ ውጥን 11 ቢሊዮን ብር ያስወጣል፣ በሁለት ዓመታት ውስጥ ይጠናቀቃል የሚል መግለጫ ባለፈው የካቲት ወር በኦሮሚያ ክልላዊ መንግስት ፌስቡክ ላይ ወጥቶ እንደነበረ፣ ነገር ግን ኩባንያው ስራውን ለማጠናቀቅ ተጨማሪ 20 ቢሊዮን ብር እንደሚያስፈልገው መግለጹን የብሉምበርግ ድረገጽ ላይ የወጣው ዘገባ ጠቁሟል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን ከመሰናበታቸው በፊት ምክትላቸው የነበሩትን አሁን ደግሞ የጠቅላይ ሚኒስትር ዶክተር አብይ ምክትል የሆኑትን አቶ ደመቀ መኮንንን በሜቲክ ሊቀመንበርነት ሾመዋል። የወቅቱ ጠቅላይ ሚኒስትር ደግሞ የንግድ ሚኒስትር የነበሩትን ሲቪል በቀለ ቡላዶን የብረታ ብረትና ኢንጂነሪንግ ኮርፖሬሽን ዋና ስራ አስኪያጅ እንዲሆኑ ሾመዋል። የካቢኔ ሹምሽር ከመደረጉ በፊት ከስልጣን ለመሰናበት የጠየቁትን ሜጀር ጀነራል ክንፈ ዳኘውን ይተካሉ ማለት ነው ይላል የብሉምበርግ ድረገጽ ላይ የወጣው ዘገባ። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ለማጠቃለያ አንድ ሁለት ዜና አነባለሁ። የቡሩንዲ መንግስት ከፊታችን ሰኞ ጀምሮ የቪኦኤን የዜና ስርጭት ለስድስት ወራት ለማቋረጥ በመወሰኑ የአሜሪካ ድምጽ ራዲዮ የህዝብ ግንኙነት መስሪያ ቤት ማምሻውን ባወጣው መግለጫ ድርጊቱን አውግዟል። የቡሩንዲ ብሔራዊ ኮሚኒኬሽንስ ካውንስል የአሜሪካ ድምጽ ራዲዮ ዜና ስርጭቶችን ፕሮግራም ለማቋረጥ የወሰነው ወይም ያደረገው ውሳኔ በጣም አሳዝኖናል ያሉት ዲሬክተሯ አማንዳ ቤኔት፣ ይህ እገዳ የቡሩንዲ ህዝብ ተአማኒ የሆነ ዜና እንዳያገኝ ያደርገዋል ብለዋል። ይህ እርምጃ የተወሰደው ደግሞ የዓለም የፕሬስ ነጻነት ቀን ታስቦ በዋለ ማግስት መንግስታት የመገናኛ ብዙሃንን አገልግሎት እንዳይገድቡ ይልቁንም እንዲያስፋፉ በተጠየቁበት ማግስት መሆኑ እጅግ አሳዛኝና አስገራሚ ነው ብሏል የቪኦኤ መግለጫ። የረጅም ጊዜ የሞዛምቢክ ሽምቅ ተዋጊና የተቃዋሚ መሪ ድንገተኛ ሞት በአገሪቱ ከፍተኛ ድንጋጤና ስጋት መፍጠሩ ተመለከተ። በ65 ዓመታቸው ትናንት አሙስ ከዚህ ዓለም በሞት የተለዩት አፎንሶ ድላካማ ሞዛምቢክ ውስጥ ለሚካሄዱ እንቅስቃሴዎች የሩቅ ተመልካች አልነበሩም። የሬናሞ ሽምቅ ተዋጊ ቡድን ለ16 ዓመታት ያካሄደውንና እንደ አውሮፓ አቆጣጠር በ92 የተጠናቀቀውን የእርስ በርስ ጦርነት መርተዋል። ሬናሞ ከደፈጣ ተዋጊነት ወደ ተቃዋሚ ፓርቲነት እንዲሸጋገር አድርገዋል። አንዴም ባይቀናቸው አምስቴ ግን ለፕሬዝዳንትነት ተወዳድረዋል። ከመሞታቸው ጥቂት ጊዜያት አስቀድሞ ከፕሬዝዳንቱ ፊሊፔ ኒዩሲ ጋር የሰላም ስምምነት ለመድረስ ጥሩ ሂደት ላይ እንደነበሩ ታውቋል። መሞታቸውም ይህን የሰላም ጥረት ጅምር ላይ እንዳደረገው ተንታኞች ተናግረዋል። የዳላካማ ሞት ፕሬዝዳንት ኒዩሲ ናቸው ይፋ ያደረጉት። ተንታኝና ጋዜጠኛ ፈርናንዶ አገሪቱ በአሁኑ ሰዓት ከፍተኛ ድንጋጤ ውስጥ እንዲያውም ጠቅላላ ህዝቡ በድን ሆኗል በሳቸው ሞት ሲል አስተያየት ሰጥቷል። ይናወቅ
አመሰግናለሁ። ለማጠቃለያ ዜናው አዲሱ፣ የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ሊና ስሪምኩስ፣ የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው ነች። እንግዲህ ዝግጅታችን በዚሁ ወደ መጠናቀቁ ነው። ነገ ሚያዝያ 27 ነው። እንኳን ለነጻነት ቀን አደረሳችሁ። እንኳን አደረሰን። በነገው ምሽት እንደዚሁ እንግዲህ ማስታወሻ ይኖረናል። የተከበራችሁ አድማጮች፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲሱ አበበ ነን።
አብራችሁን ስለቆያችሁ እናመሰግናለን። ከካሳ ተሰማ ፋኖ ጋር እንተዋችሁኛ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። ጤና ይስጥልኝ። ፋኖ ቴኩሶ ሲነጉድ ይፈሪል እንዴ ልፍቴ ጋዳይ ፋኑን ድምቀኝ እረተው በሉት ያምበሉ ሰጠው ለነፋስ አንጎሎ አንጎሎ
Come on, Balinjara, the bite.